Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ሰላም፣ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም፣ እንደምናመሻችሁ። ዛሬ ልዩ ዝግጅት አለን። አሜሪካውያን ፕሬዝዳንታቸውን በመምረጥ ላይ ናቸው። ዛሬ ከዲሞክራቷ ሂላሪ አሊያም ከሪፐብሊካኑ ዶናልድ ትራምፕ አንዳቸው ፕሬዝዳንት ይሆናሉ።
በዚህ ምርጫ በእርግጠኝነት ልነግርህ የሚችለው ቢኖር ግን ዶናልድ ትራምፕን እንደማልመርጥ ነው።
በዋሽንግተን ዲሲ መራጮች ከማለዳ ጀምሮ ድምፅ እየሰጡ ነው። ሂላሪ ክሊንተን ለበርካታ ዓመታት በስልጣን
ምርጫውን የተመለከተ ሰፊ ዘገባ ይኖረናል። ሄኖክ ከዋሽንግተን ዲሲና ቨርጂኒያ ተዟዙሮ ያስቃኘናል።
ሰለሞን አባተ ደግሞ ከኒውዮርክ የዲሞክራቷ ሂለሪን ደጋፊና የሪፐብሊካኑ ዶናልድ ትራምፕን ደጋፊዎች በመጨረሻው የፊልሚያ ዕለት ምን ይላሉ ብሎ ይጠይቃል። እንግዶችም እንዲሁ ይኖሩናል።
ሁሉንም በጋቢና ዝግጅቶቻችንን ተከታተሉ። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። በቀጥታ የዛሬው ፕሮግራማችን የቀጥታ ውይይቶች ነው የሚሆኑት። ጋቢና ቪኦኤ አብረን ከአድማስ እንሻገርንላችኋለን።
እንግዲህ ዛሬ ዜናችን በሙሉ የሚሆነው በዚህ በአሜሪካ ፕሬዝዳንታዊ ምርጫ ላይ ይሆናል። ሄኖክ ሰማዝጌር ከዋሽንግተን ዲሲ፣ ሰለሞን አባተ ደግሞ ከኒውዮርክ እንዲሁ መረጃዎችን ያደርሱናል። መስመር ላይ ደግሞ እንግዶች አሉን። እንግዶቻችንንም እንዲሁ እናነጋግራለን። አሁን ወደ መጀመሪያው ፕሮግራም እንሄዳለን። የሄኖክ የሰበሰባቸው ወይም ያናገራቸው በማለዳ ተነስቶ በዋሽንግተን ዲሲ አካባቢ የሚገኙ የተለያዩ አካባቢዎች በተለይም በቨርጂኒያ እንግዲህ በተመራጮች ሁልጊዜም በፕሬዝዳንትነት ምርጫ ወቅት ቨርጂኒያ የምትባለው ግዛት ለምርጫ ወይም ለተመራጮች ከፍተኛ ለውጥ ያመጣል እና ሁለቱም ተመራጮች ሰሞኑን በጣም ንግግር እያደረጉ ነበር። ከዛች ከቨርጂኒያ እና ከፊላደልፊያ ወይም ሌሎችም ሀገሮች አሉ፣ ግን ቨርጂኒያ ላይ በማተኮር ለእኛም ስለሚቀርበን እዛ አካባቢ ነው ይሄድ ነው እና እዛ ያሉትን ሰዎች አነጋግሯል። እንግዲህ ወደ ሄኖክ ነው የምመራችሁ። ከማለዳ ጀምሮ ፌስቡክ ላይ እንዲሁ እያነጋገረ ሲያስደምጠን ሲያሳየን ነበረ። ከዛው ላይ የተቀነጨበውን እናሰማችሁ።
ድምፅ ለመስጠት የሚያስችሉ ዋና ዋና ጉዳዮች ምንድን ናቸው?
ምናልባት የተማሪዎችን የትምህርት ብድር የሚመለከተው ሕግ ሊሆን ይችላል። በዚህ ምርጫ በእርግጠኝነት ልነግርህ የሚችለው ቢኖር ግን ዶናልድ ትራምፕን እንደማልመርጥ ነው።
ስለዚህ ዶናልድ ትራምፕን አትመርጥም?
አዎን፣ አልመርጥም።
አንተን ከማናገሬ በፊት የበርኒ ሳንደርስን ደጋፊ አግኝቼ ነበር። አንተ ልትመርጥ ያሰብከው እጩ ተወዳዳሪ ታዲያ ማን ነው?
ሂላሪ ክሊንተን ናቸው። ብዙ ሰዎች በርኒ ሳንደርስን ለመምረጥ እዚህ እንደተገኙ አውቃለሁ፣ ጓደኞችን ጨምሮ። ግን እንደማስበው ሂላሪ ክሊንተንን ለመምረጥ ነው ብዙዎች የወሰኑት።
እና ሂላሪ ክሊንተንን መምረጥ ምን ለውጥ ያመጣልኛል ብለህ ታስባለህ?
ለበርካታ ዓመታት የሂላሪ ክሊንተን ደጋፊ ነበርኩ። ቢል ክሊንተንንም በ1990ዎቹ ለፕሬዚዳንትነት ሲወዳደሩ ከመራጮቹ አንዱ ሆኜ ድምጼን ሰጥቻለሁ። ሂላሪ ክሊንተንንም የውጭ ጉዳይ ሚኒስትር ሆነው በሚያገለግሉበት ጊዜ የሰሩትን አደንቃለሁ።
አመሰግናለሁ።
እንግዲህ የተለያዩ ጉዳዮች ያሉበት ነው። የምጣኔ ሀብት ጉዳይ አሜሪካውያኖችን ያሳስባቸዋል። የውጭ ጉዳይ ፖሊሲ አሜሪካውያንን ያሳስባቸዋል። ከዛም በተጨማሪ ደግሞ እንግዲህ ይሄ ምርጫ የግለሰቦችም ጉዳይ ያለበት ነው። ዴሞክራቷ ሂላሪ ክሊንተን እና ዶናልድ ትራምፕ በዚህ ምርጫ ዛሬ ይፋለማሉ። ዋሽንግተን ዲሲ 3 የኤሌክቶራል ቮትስ ማለትም የወኪሎች ያሏት አካባቢ ነች። እንግዲህ ዋሽንግተን ዲሲ በሴኔቱ ወይም በኮንግረሱ አንድ ወኪል ያላት፣ ነገር ግን በወሳኝ በሆኑ ጉዳዮች ላይ ድምጽ የማይሰጡባት ነች። እንዲያውም ዋሽንግተን ዲሲ አካባቢ ያሉ መኪና ታርጋዎችን እንኳ ብትመለከቱ taxation without representation፣ ያለ ወኪል ግን ታክስ፣ የፌዴራል ታክስ የሚከፍል ግዛት ነው። እንግዲህ ይሄንን ደግሞ ለመለወጥ የዋሽንግተን ዲሲ ከተማ ነዋሪዎች ሲሰሩ ቆይተዋል። ዛሬም የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በጠዋት በማለዳ ተጀምሯል። ኬኔዲ ሪክሬሽን ሴንተር ሰዎች በጠዋት ነው ድምጽ ለመስጠት የተሰበሰቡት። እዚህ አንዲት መራጭ አለች።
Mary is my name and I am going to write Bernie's name on the ticket.
ሜሪያም እባላለሁ። በርኒ ሳንደርስን ለመምረጥ ነው የመጣሁት።
እውነት?
አዎ እውነት።
እናም ከሁለቱ የፕሬዝዳንታዊ እጩ ተወዳዳሪዎች ለአንዱ ድምጽሽን ለመስጠት አይደለም እዚህ የተገኘሽው ማለት ነው?
አይደለም።
ለምን? ምንድን ነው በዋናነት የሚያሳስብሽስ ጉዳይ?
የውጭ ጉዳይ ፖሊሲ አንዱ ነው። ከሌሎች ሀገሮች ጋር ያለን ግንኙነት በተመለከተ ደግሞ ሁለተኛው ነው። ሂላሪ ክሊንተን ለበርካታ አመታት በስልጣን በቆዩበት ዘመን የሰሩት ነገር በቂ አይደለም ብዬ አስባለሁ። ስለዚህ በርኒ ሳንደርስን የተሻለ ሰርቷል በማለት ለመምረጥ እዚህ ተገኝቻለሁ።
አመሰግናለሁ።
እንግዲህ ከሁለቱ የዴሞክራቷ ሂላሪ ክሊንተንና ከሪፐብሊካኑ ዶናልድ ትራምፕ ውጪ ነው ድምጿ እንደምትሰጥ የገለጸችልን። በርካታ መራጮች አሉ በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ።
እንግዲህ በአሜሪካ በጠቅላላው በአሜሪካ ክፍለ ግዛቶች የአሜሪካ ፕሬዝዳንታዊ ምርጫ በመካሄድ ላይ ይገኛል። ዛሬ ያንን ነው ዛሬ ስንዘገብ የምንውለው በዚህ ባለን ደቂቃ ማለት ነው። እንግዲህ ጽዮን ሄኖክ መስመር ላይ እስከሚመጣ ድረስ ስለ ዩናይትድ ስቴትስ ምርጫ ግዛቶች ትንሽ ብንል ምን ይመስልሻል?
አዎ እንግዲህ ዛሬ አሜሪካኖች ፕሬዝዳንታቸውን የሚመርጡበት ቀን ነው። ሁለት እጩዎች አሏቸው። ሁለት እጩዎቻቸው ሰፊ ፉክክር ሲያረጉ ነው የነበረው። አንደኛ እንግዲህ የራሳቸውን ፖሊሲዎች እየዘረዘሩ ክርክር ሲያረጉ ነበር። ዛሬ በመራጮች ድምጽ የሚወሰንበት ቀን ነው። ሄኖክ ሰማእግዜር ዋሽንግተን ዲሲና ቨርጂኒያ አካባቢ ይገኛል። እንደዚሁም ደግሞ ሰለሞን አባተ በኒውዮርክ ይገኛል። እነሱን እንዳገኘናቸው ይዘናቸው
መስመር ላይ እናስገባለን
እንሞክራለን።
በነገራችን ላይ አሜሪካውያን በዛሬው ዕለት ለሚቀጥሉት 4 ዓመታት ሀገሪቱን የሚመራውን ፕሬዝዳንት ሲመርጡ በግዛቶች አሏቸው ከባድ የምርጫ ፉክክር የሚያደርጉባቸው ማለት ነው እና
አዎ እንግዲህ እነዚህ ግዛቶች ባትል ግራውንድ የሚባሉት በጣም የነሱን ድምጽ የሚወስኑላቸው መራጮች ከምርጫው በፊት በተንታኞችም ሆነ በማንኛውም ሰው ግምት የሚደረግበት አይደለም። የምርጫው ዕለት ነው የሚታወቀው ማንን እንደሚመርጡ። ከነዚህ እንግዲህ ግዛትና የወክልና ድምጽ ውስጥ ፍሎሪዳ 29 ነው ያለው
የድምጽ ወክልናው ማለት ነው።
አዎ
ኦሃዮ ሁለተኛው የኮንግሬሽናል ምርጫ ቀጠና ግዛት በመባል ነው የሚታወቀው። 18 የድምጽ ወክልና አለው።
ሰሜን ካሮላይና ደግሞ 15 አለው።
ኔቫዳ 6 አለው።
ኔብራስካ ደግሞ ሁለተኛው የምርጫ ቀጠና ነው፣ 1 አለው።
እንግዲህ በአጠቃላይ ይሄ የከባድ የምርጫ ፉክክር የሚደረግባቸው ግዛቶች ናቸው። 70 ይሆናል ማለት ነው የድምጽ ወክልና ነው።
የዲሞክራት ዘመም ግዛቶችና ግዛትና የድምጽ ወክልና ደግሞ ፔንሰልቬኒያ 20 ነው።
ሰሜን ካሮላይና 9፣
ሚሽገን 16፣
ኒው ሃምሻየር 4፣
ቨርጂኒያ 13 አለው።
ዊስኮንሰን 10 አለው። በአጠቃላይ 72 አለው። ሄኖክ መስመር ላይ ይገኛል። እንግዲህ ወደ ሄኖክ እንለፍ። ሄኖክ እንደምን ዋልክ? ምን ይመስላል? እንግዲህ በፌስቡክ ላይም እየተከታተልን ነበረ። እንግዲህ የመራጮች ቁጥር ከፍተኛ ነው አይተነዋል በቪዲዮውም። እንግዲህ ምን ይመስላል? እስቲ ያለውን ነገር ንገረን። ሄሎ ሄኖክ። ሄኖክ እሺ፣ የሄኖክ ስልክ እንግዲህ ትንሽ የመቁምን አልገባም ወይም አሁን አንስቶልን ነበረ።
ዛሬ እንግዲህ
በጣም ስራ በስቶበታል ሰዎችን በማናገር
እሱ ብቻ ሳይሆን ሰለሞንን ቀድም ሳዋራው ነበርና ኔትወርክ በጣም አስቸጋሪ ነው ይያለ ነው እንግዲህ ምርጫ ሲኖር በአሜሪካ የስልክ ችግር አለ ማለት ነው መጣበቦች አሉ ማለት ነው እንግዲህ እንደምናየው አሁን በቀጥታ በሲኤንኤን ላይም እየተመለከትን ነው መራጮች በ ተለያየ ቦታ ተሰልፈው ድምጻቸውን እየሰጡ ነው ሄኖክም ዛሬ በፌስቡክ እንዳስቃኘን የምርጫ ጣቢያዎቹ በርካታ ሰልፍ አላቸው በሚል ነው ያሳየን እንግዲህ ምርጫ ጣቢያዎቹ እንደተመለከትናቸው
በዚህ ላይ ምንድነው ሄኖክ ያካነጋገራቸው መራጮች መካከል ብዙዎቹ የየራሳቸውን መንገድ ይዘውን የመጡት መንገድ ስል ማለት አሁን የቀድሞ ወታደር የነበረ ያነጋገረው ነበር እሱ ከቀድሞ ወታደርነቱ አንጻር ለቀድሞ ወታደሮች ምን አይነት ነገር የሥራ ዕድል ይሰጣል እንደዚህ አይነት ነገሮችን ይዘው የተነሱ አሉና
አው የእንግሊዝ ነበር አው ሄኖክም ቀድም ሲያናገረው የነበረው ልጅ የሱ ኢሹ የቬትራንስ ነው እንደዚሁም ደግሞ ሌሎቹን አንደኛው ደግሞ እንደዚሁ የትምርት ነው የኤጁኬሽን ኢሹ ነው የኔ ኢሹ እሱ ነው ቀድም ያመሰጠው ያለ ነበር
በተለይም ለትምርት እዚህ ሀገር ብዙ ሰው በብድር ነው የሚማረውና እዛ ላይ ያለው ፖሊሲ መስተካከል አለበት የሚለውን ነገር ነው ያነሳው እሱ
እንግዲህ ዛሬ አንዳቸው ፕሬዝዳንት ይሆኑና በነገራችን ላይ መስታወት ሁለቱ ተወዳዳሪዎች አንድ ድምጽ ቢያገኙ አሸናፊው የሚወሰንበትን ሁኔታ ሰለሞን በኋላ መጥቶ የሚያስቃኘን ይሆናል እንደዚሁም ፕሬዝዳንቱ አሸናፊ የሆነው ፕሬዝዳንት የፕሬዝዳንትነት ስልጣኑን የሚረከበው በ ጥር ወር ነው እሱንም ለምን የሚለውን የምናየው ይሆናል የሁለቱ የዲሞክራትና የሪፐብሊካን የምርጫ ምልክቶች የሪፐብሊካን ዝሆን ነው የዲሞክራቶች ደግሞ አህያ ነው እነዚህ ራሳቸው ለምንድን ነው የሆኑት ዛሬ እንግዲህ ወይ የትኛው ነው ዝሆኑ ነው አህያው ነው ትልቁን ድምጽ የሚያገኘው እስካሁን ድረስ ደግሞ ተንታኞች እየተናገሩ ነው ማን ነው አሸናፊ የሚሆነው ሂላሪ በስንት እየመራች ነው ዶናልድ ትራምፕ በስንት እየመራ ነው የሚለውም እንደዚሁ ሰለሞን መጥቶ የሚነግረን ይሆናል ትላንትና ሁለቱም እጮች የምርጫ መዝጊያ ንግግራቸውን አድርገዋል በዚያ የምርጫ
በዛ የምርጫ ንግግር ላይ ፕሬዚዳንት ባራክ ኦባማን ጨምሮ በርካታ ለዚች ሀገር ብዙ ነገር የሰሩ ሰዎች መድረክ ላይ ወጥተው ተናግረዋል አሁን ሰለሞን መስመር ላይ አለ ሰለሞን እንደምን አደረክ እንደምን አልክ
እንደምን አረፈዳችሁ እናንተ ደህና ናችሁ ወይ?
እንግዲህ እኛ አርፈደናል ኢትዮጵያ ደግሞ እየመሸ ነው አሜሪካኖች
እየመሸ ነው አድማጮቻችን እንደምን አመሻችሁ?
በእነሱ ነው ክዬ እኔ እንደምን አመሻችሁ ብዬላለሁ። እንግዲህ አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ የጋቢና ቪኦኤ ዝግጅት ነው በመግቢያችን ላይ እንደተናገርነው አሜሪካውያን ዛሬ መሪያቸው ማን እንደሆነ የሚበይኑበት ቀን ነው። የ69 አመቷ ሂላሪ ዲያና ሮድሃም ክሊንተን ዲሞክራትን ወክለዋል። 71ኛ አመታቸውን የያዙ ዶናልድ ጆን ትራምፕ ደግሞ ሪፐብሊካንን ወክለዋል። ሁለቱ እጩዎች ለወራት የዘለቀ ትንቅንቃቸውን አጠናቀው በትላንት ምሽት የመዝጊያ ንግግራቸውን ጨርሰው ምርጫውን ለድምጽ ሰጪዎች ትተው ውጤቱን ለመስማት እየተጠባበቁ ነው። ስንት ሰዓት ይቀሩታል ውጤቱን ለመስማት ሰለሞን?
እንግዲህ ካሁን በኋላ አሁን እዚህ በዋሽንግተን ወይም በኒውዮርክ ሰዓት አቆጣጠር ሩብ ጉዳይ ነው ለቀኑ 6 ሰዓት ቢሆን በኢትዮጵያ አቆጣጠር ደግሞ ከምሽቱ 2 ሰዓት ሲሆን ሊሆን ሩብ ጉዳይ ነው መሰለኝ። እና እንግዲህ አንድ ካሁን በኋላ 8 ሰዓት ያህል ቆይቶ የምርጫ ጣቢያዎች ይዘጋሉ። ዩናይትድ ስቴትስ እንግዲህ ያው እንደምታውቁ ከምዕራብ እስከ ምስራቅ ድረስ የሶስት ሰዓቶች ልዩነት ስላለ በዚህ በአሜሪካ ሰዓት አቆጣጠር በዋሽንግተን እና በኒውዮርክ ሰዓት አቆጣጠር ከሌሊቱ 1 ሰዓት ላይ ነው የመጨረሻው ጣቢያ ካሊፎርኒያ ላይ የሚዘጋው ማለት ነው። ስለዚህ ከ8 ሰዓት ትንሽ ከፍ ያለ ጊዜ ይቀርዋል።
ስለዚህ የሁለቱን እጩዎች ሙግት ሲከታተሉ የቆዩ መራጮች ቀጣዩ መሪያቸውን በድምጻቸው ለመወሰን ዛሬ ኖቬምበር 8 ወይም በኢትዮጵያ አቆጣጠር ጥቅምት 29 ዓመተ ምህረት ከጧት ጀምሮ በድምጽ መስጫ ጣቢያዎች ድምጽ እየሰጡ ይገኛሉ። አንተ ኒውዮርክ ትገኛለህ። ከተማዋን እየተዘዋወርክ እስካሁን ያለውን የምርጫ ሁኔታና የድምጽ አሰጣጥ ስትከታተል ቆይተሃልና አጠር አድርገህ ኒውዮርክ ከተማ ላይ ምን ይመስላል የሚለውን ንገረን።
ኒውዮርክ ከተማ እንግዲህ ሲሆን እንደምታውቂው ሁለቱም እጩዎች በዚህ አመት በአጋጣሚ ከዚሁ ከኒውዮርክ ከተማ የወጡ እጩዎች ናቸው። ይሄ እንደዚህ አይነት አጋጣሚ ሲፈጠር ከሰባ አመታት ለዘለቀ ጊዜ የመጀመሪያ ጊዜ መሆኑ ነው። ከአንድ ቦታ ከአንድ ከተማ በተለይ ደግሞ ኒውዮርክን ከመሰለች ከተማ የሪፐብሊካን ፓርቲውም የዲሞክራቲክ ፓርቲውም እጩዎች ሲወጡ እና የኒውዮርክ ሰዎች የኒውዮርክ መራጮች በተለየ ሁኔታ ተነቃቅተው ያሉ ይመስለኛል። የሁለቱም ጠቅላይ መምሪያዎች የሚገኙት ኒውዮርክ ነው። ዛሬ እየተዘዋወርኩኝ አንዳንድ የምርጫ ጣቢያዎችን እያየሁኝ ነበር። አሁንም የምገኘው ፍሬድሪክ ዳግላስ አደባባይ በሚባል ቦታ ላይ ባለ አንድ የምርጫ ጣቢያ ነው። ሰው ተሰልፏል። ረጅም ሰልፍ ነው ያለው
በዚህ የምርጫ ጣቢያ
ብዬ በፌስቡክ ላይቭ ስለማመጣቸው ተመልካቾቻችን ሊያዩት ይችላሉ።
አዎ እንግዲህ ሰለሞን፣ ምርጫውንም ሆነ ከምርጫው በፊት የነበረውን የማራቶን ዝግጅት በፌስቡክ እየተከታተልክ ለአድማጮች ስታስቃኝ ነበር። አሁን ግን ባለህበት በፍሬድሪክ የምርጫ ጣቢያ ላይ ኢትዮጵያውያን መራጮችን አገኘ?
አሁን ኢትዮጵያውያን መራጮችም አሉ። አሁን ድምፅ ለመስጠት ገብተዋል። የተወሰኑት እስከሚወጡ ድረስ እየጠበቁ ነው እና እነሱንም አነጋግሬ ለአድማጮቻችን ይዤ መለሳለሁ።
እስካሁን ያነጋገርከው መራጭ አለ?
ይዣቸው ለመመለስ እሞክራለሁ።
እስካሁን ያነጋገርከው መራጭ አለ?
አሉ። ኢትዮጵያ አሜሪካውያን፣ ኢትዮጵያውያን ሳይሆኑ ኢትዮጵያ አሜሪካውያን ነው፣ ትውልዳቸው ኢትዮጵያ የሆነ አሜሪካውያን አሉ። አንዳንዶች ለሪፐብሊካን ድምፅ የሚሰጡ አንዳንዶችም ደግሞ ለዲሞክራቷ እጩ ድምፅ የሚሰጡ እንዳሉ ነግረውኛል። የየራሳቸው የሆነ
ምክንያቶቻቸውን አጠር አድርግና ለምንድን ነው ሂላሪን እንመርጣለን ያሉት? ለምንድን ነው ዶናልድ ትራምፕ እንመርጣለን ያሉት? ምክንያታቸውን እስቲ ምን አሉ ስትጠይቃቸው? አጠር አድርገህ ንገረን።
ዶናልድ ትራምፕን እንመርጣለን የሚሉት ሰዎች እንግዲህ ዶናልድ ትራምፕ የሚናገሩት ሁልጊዜ ይሄ ስርዓት የተበላሸ ስርዓት ነው፣ በሙስና የተዘፈቀ ስርዓት ነው እና ኮራፕት እና ሪግድ ነው የሚሉት፣ የተበላሸ ነው ስርዓት ነው የሚሉት እና ድህነት በዝቷል በሀገሪቱ ውስጥ፣ ፍልሰተኞች በሀገሪቱን እያጥለቀለቋት ነው፣ የጸጥታ ሁኔታ እየተበላሸ ነው የሚል አቋም ነው ያላቸው እና ከዚህ የዶናልድ ትራምፕ አቋም ጋር የሚስማሙ ሰዎች ለዶናልድ ትራምፕ ድምጻቸውን ይሰጣሉ። የተሻሉ ናቸው፣ የተሻለ የስራ እድል ይፈጥራሉ ብለው ያስባሉ። ከፖለቲካው ዓለም ትንሽ ወጣ ያሉም ስለሆኑ ለውጥ ያመጣሉ፣ ዶናልድ ትራምፕ ከመደበኛው የፖለቲካ አካሄድ ውጪ ይሄዳሉ ብለው ነው የሚያስቡት። ንግድ እንዲስፋፋ ያደርጋሉ ብለው ነው የሚያምኑት። ብዙ የስራ እድል ይፈጠራል ብለው ነው የሚያምኑት፣ ነጋዴም ስለሆኑ እሳቸው ራሳቸው
እንግዲህ
ሂለሪ ክሊንተን
እሺ
የሂለሪ ክሊንተን ደጋፊዎች ደግሞ በአንጻሩ ዶናልድ ትራምፕ መከፋፈልን ይፈጥራሉ፣ ልምድ ያላቸው ሰው አይደሉም፣ በዓለም አቀፍ ግንኙነትም ደረጃ ጥሩ ዝና የላቸውም። በሀገሪቱም ውስጥ እሳቸው ከዚህ በፊት ሂለሪ ክሊንተን ሲያነሱ የነበረው ታክስ ያለመክፈል ሁኔታ፣ በግል ምግባራቸውም ሲያንጸባርቋቸው የነበሩ ሁኔታ ለፕሬዚደንትነት ብቁ አያደርጋቸውም የሚል አቋም እንዳላቸው ነው የሚናገሩት።
እንግዲህ የሪፐብሊካን መለያ ዝሆን የዲሞክራቶች አህያ ነው። እስካሁን ያሉ ተንባዮች ምን እየተነበዩ ነው? የትኛው ምልክት እየመራ ነው ይላሉ? ተከታትለኸዋል?
እንግዲህ እስካሁን ድረስ ባለው በድምፅ አሰጣጥ ሂደት ወይም ደግሞ ሊመርጡ ይችላሉ በሚሉ ሰዎች ግምት ወደ 49-48 ከመቶ የሚሆኑት ሂላሪ ክሊንተን ሊመረጡ ይችላሉ ብለው ያስባሉ። ወደ 41-42 ከመቶ ደግሞ የሚሆን ድምፅ የዶናልድ ትራምፕ ደጋፊዎች ናቸው። ግን እገሌ ያሸንፋል ብሎ ለመናገር በእርግጥ በጣም አስቸጋሪ ነው። እንደ ዘንድሮ አይነት ምርጫ እጅግ በጣም የተጣበበ እና የተጨናነቀ ምርጫ ታይቶ አይታወቅም። እኔም ራሴ እዚህ በነበርኩባቸው እና በተከታተልኳቸው ምርጫዎች ሌሎችም ተንባዮች እና ተንታኞች እንደሚናገሩት። ለማንኛውም ግን ሂላሪ ክሊንተን ለፕሬዚደንትነት ብቁ ናቸው ብለው የሚያምኑ አሜሪካውያን ቁጥር ወደ 65 ከመቶ ይጠጋል።
እንግዲህ የአሜሪካንን ምርጫ ውጤት የሚወስኑ ድምጾች ወይም ባትል ግራውንድ የሚባሉት ግዛቶች ወደ ማን ያመዝናሉ የሚል ግምት አለ። ተንታኞች የተለያየ ትንተናን ይሰጣሉ። ምርጫዎችን ያላለፉት 12 የተለያዩ ምርጫዎችን የተነበዩ ሰዎችም እንደዚህ አይነት ትንታኔዎችን እየሰጡ ይገኛሉ። እና እነዚህ ባትል ግራውንድ የሚባሉት ግዛቶች ወደ ማን እያመዘናሉ?
ባትል ግራውንድ የሚባሉ ግዛቶች የትንቅንቅ ግዛቶች እንደማለት ነው። በጣም ብዙ የመራጭ ድምፅ አለው። ትንሽ ትንታኔ የሚፈልግ ነው ለኢትዮጵያዊ አድማጭ ምን ማለት እንደሆነ። እነዚህ ኤሌክቶራል ኮሌጅ የሚባል አለ፣ የመራጮች ድምፅ በውክልና የሚሰጥባቸው ማለት ነው። የዩናይትድ ስቴትስ ፕሬዚደንት ሆኖ ለመመረጥ 270 ድምፅ ማግኘት ያስፈልጋል። እነዚህን እና እነዚህ ትንቅንቅ የሚካሄድባቸው ግዛቶች 50ዎቹም የየራሳቸው የድምጽ ቁጥር አላቸው። ለምሳሌ ኒውዮርክን ራሷን ይወሰድን እንደሆነ 29 ድምጽ አላት። ፍሎሪዳን ኮስተድን 29 ድምጽ አላት። ኦሃዮን ኮስተድን 20 አላት።
ሰለሞን እሱ ለአድማጮቻችን ቀደም ብለን ቁጥሮቹንም ጠቀስ ጠቀስ አድርገንላቸዋል ያሉትን ድምጾች። ግን እንደው እስካሁን ድረስ ባለው የሚታወቅ ነገር አለ ወይ?
ብዙ የለም። ለምሳሌ ኦሃዮ ነው አንዱ የትንቅንቅ ሜዳ ተብሎ የሚታመነው። ኦሃዮ ላይ ያላሸነፈ ፕሬዚደንት አያሸንፍም ብሎ የሚል ግምት አላቸው። እስካሁን ድረስ ማንም ፕሬዚደንት አላሸነፈም። ኦሃዮ ላይ ለምሳሌ ተናንቀው ነው ያሉት። ፍሎሪዳ ሌላኛው የትግል መስክ ነው። ሁለቱም ላይ ማን እንደሚያሸንፍ በውል አይታወቅም። ፔንሲልቬኒያ ላይ ትንሽ ሂላሪ ክሊንተን የመምራት አዝማሚያ አላቸው። ኖርዝ ካሮላይና ላይ ሂላሪ ክሊንተን የመምራት አዝማሚያ አላቸው። ጆርጂያ ላይ ዶናልድ ትራምፕ የበላይነት እንዳላቸው በግልጽ ይታያል።
ሰለሞን እንግዲህ ልንቆርጠህ ነው፣ ምክንያቱም ሰዓታችን እያለቀ ነው። እንደምታውቀው 30 ደቂቃ ነው ያለን። ወደ ኋላ ላይ በምሽቱ 3 ሰዓት በሚኖረው ክፍለ ጊዜ እንደዚሁም ልዩ የምርጫ ዝግጅት ፕሮግራም አለን። በዛ ላይ ተመልሰን እንመጣለን። ለአሁኑ በጣም እናመሰግናለን ለትንታኔ።
እንግዲህ ምንም ሌሎች ሰዎች ይዤ እመጣለሁ።
እናመሰግናለን ሰለሞን፣ መልካም እድል እንግዲህ ለምትመጣው። እንግዲህ አሁን በቀጣይነት ሁለት እንግዶችን መስመር ላይ ይዘናል። አንደኛው የሪፐብሊካን ደጋፊ ናቸው፣ አንደኛው ደግሞ የዲሞክራት። ሁለቱም መስመር ላይ ይገኛሉ። ጤና ይስጥልኝ አቶ መስፍን።
የዲሞክራት ደጋፊው አቶ
ብሩጋ ደውልልኝ።
ሰለሞን ደህና ዋል።
ሰለሞን ሰላም ሁን።
ያሚን ደህና ዋል። ደህና ዋል።
ሰለሞን አልላቀቅም ብሎ መስመር ላይ ቆይቷል። የዲሞክራቱ ደጋፊ አቶ ያደሳ ቦጂያ የሲያትል ከተማ ነዋሪ ናቸው። የሪፐብሊካኑ ደግሞ አቶ መስፍን በሽር ማሳቹሴት ክፍለ ግዛት የህግ መወሰኛ ምክር ቤት ተወዳዳሪ ናቸው። ሁለቱም ወዳደር
ላይ ይገኛሉ። እንደምን ዋላችሁ?
እግዚአብሔር ይመስገን። እግዚአብሔር ይመስገን።
መስታወትና ጽዮን እንባላለን። ያው ቀድመን ተዋውቀናል።
እንኳን ደህና መጣችሁ ወደ ጋቢና ቪኦኤ ዝግጅታችን።
እሺ፣ ምን ይመስላል እንግዲህ ስለ ምርጫው የተመለከታችሁትን በአካባቢያችሁ አጠር አድርጋችሁ ንገሩን እና ከዛ ወደ ዲሞክራቱና ወደ ሪፐብሊካኑ ትንተና ላይ እንገባለን።
ባጭሩ እኔ እንኳን አሁን ያለሁት የምርጫ ቦት የሚሰጥበት ቦታ ነው ያለሁት። ከጠዋት ጀምሮ ከ6 ሰዓት ጀምሮ ማአት ህዝቦች ተሰልፈው ነው የሚገኙት።
ስለዚህ ያደሳ
የሚባል ከተማ ውስጥ ነው ያለሁት።
ያደሳ ይሄ ድምጽ ዲሞክራት ያሸንፋል ወደሚል ሊወስድ ነው እና ወደ እሱ ድምጽ ከመሄድ በፊት አቶ መስፍን በቀጥታ እንግዲህ ሁለታችሁ እንደ ተፎካካሪ ነው ዛሬ የምናያችሁ። አቶ መስፍን በዛሬው ዕለት ማን ያሸንፋል ብለው ነው የሚያስቡት?
አይ ቲንክ ዶናልድ ትራምፕ ያሸንፋል ብዬ ነው የምገምተው።
ስለዚህ የዶናልድ ትራምፕ ደጋፊ ስለሆኑ ነው
ያንኑ ነው። በእርግጡ
አቶ ያደሳ እዚህ ላይ ምንድነው የምትለው? ዶናልድ ትራምፕ ያሸንፋል ብለዋል። ያንተን ደግሞ ምክንያት ንገረን።
ዶናልድ ትራምፕ አክቹሊ በጣም በሰፊ ፖይንት ነው የሚሸነፉት ዛሬ ብዬ ነው የምገምተው። ምክንያቱም አንዳንድ ያላቸው ፖይንት እና ያቀረቡት ሀሳብ ከሀገሪቷ ካለችበት ሁኔታ ጋር ስለማይጣጣም በእርግጥ በሰፊው ይሸንፋል ብዬ ነው የምገምተው እና እርግጠኛ ነኝ ነው።
አቶ መስፍን
ጥሩ ምኞት ነው።
አቶ መስፍን አንድ ጊዜ እንግዲህ አቶ ያደሳ እንዳሉት በሰፊ ልዩነት ዶናልድ ትራምፕ ይሸንፋሉ ብለው ምክንያታቸውን ተናግረዋል። እርስዎ ደግሞ ዶናልድ ትራምፕ ያሸንፋሉ ያሉበትን ምክንያት አጠር አድርገው ይንገሩ።
ዶናልድ ትራምፕ የሀገሩን ሴኪሪቲም አለ፣ ስራም አለ፣ ብዙ ነገሮች አሉ። ይቺ ሀገር ደግሞ በጣም የተከፋፈለች ነች። በአሁኑ ሰዓት በሁለቱ ፓርቲዎች ሳይሆን በዲሞክራቶቹ ራሳቸው ያልተስማሙበትና ያልተቀበሉትን ነገሮች ብዙ ነገር አድርገዋል። ለምሳሌ ብትወስዱት ኦባማ ኬር አለ፣ እንደገና የትራንስጀንደር ቢል አለ፣ የድራጎች አሉ፣ ኤጁኬሽን አለ፣ ፐብሊክ ስኩልስ የሚባል ነገር አለ። ማአት ነገሮች አሉ እና በዛ ላይ ደግሞ የአይሲስ እና ቴሮሪስቶች ነገር አለ፣ የስደተኞችም ነገር አለ፣ ያ ነገር የእስላሞች ነገር አለ። ማአት ህዝቡ እዚህ ሀገር በጣም ተከፍሏል። አሁን በምናይ ሰዓት ዴሞክራቶች ምንድን ነው ቁጭ ብላችሁ ብሉ ተገዙልን የሚል አመለካከት አላቸው። የዚህ ሀገር ህዝብ ግን ነጻነትን የሚፈልግ ፍሪደምን የሚፈልግ ሰው ስለሆነ ፍሪደም አንድ ሰው ከተሰጠው ደግሞ ማንኛውም ነገር ማድረግ ይችላል። ስለዚህ እኔ የእኔ አመለካከት ትራምፕ ያሸንፋል።
እሺ፣ አቶ ያደሳ አቶ ያደሳ
ደግሞ የቡሽና የጎር ነገር እንዳይመጣም አንዳንድ ነገሮችም እንዳይፈጠር ራሱ ትንሽም ቢሆን ፍራቻ አለ።
እሺ፣ አንድ ጥያቄ
የጠንቀሱት ነገር በእውነቱ አስፈላጊ ነው። ነገሩ ግን ለምሳሌ የጠቀሱትን ነገሮች አንስተን እንኳን ብናወራ በኦባማ ኬር የኦባማ ኬርን ሂለሪ ወስዳ ሞር ለማስተካከል ያዘጋጀችው አቶ ትራምፕ ግን ምንም የሰጡት የፖለቲካ እንትን የለም።
የሰጣቸው ነገር ምንም ነገር
አቶ መስፍን አቶ መስፍን አድማጮቻችን ሀሳቡን በትክክል እንዲያገኙት በየሰጠናችሁ ድል እየተጠባበቃችሁ ብትናገሩ በጣም በጣም እናከብሮታለን።
እኔ መጠብቅ ያለውኝ አሁን እና ለዲፌንሱም ሆነ በሌሎች ነገሮች ላይ ክሪቲካል የሆነ እና ኮንክሪት የሆነ ራሱን የቻለ ሀሳብ ከማቅረብ አንጻር ደረጃ ስላላቀረቡ ነው የሚሸነፉት። ሀገሪቷ ደግሞ ተከፋፍላለች የሚለው እንደ ሪፐብሊካኖች እንደሚሉት አይነት ደረጃ ሳይሆን በእርግጥ በሀገሪቷ ባለፈችበት የሪሴሽን ኢኮኖሚ ምክንያት ብዙ ማኒፋክቸሪንግ ስራዎች ከሀገር ቤት ስለወጡ እነዛን ስራዎች ለመመለስ ስሞል ከተማዎች እና በጣም ሞስት ሪፐብሊካን ሄቪ የሆኑ ከተማዎች ላይ ብዙ አይነት የስራ ማጣት እና የኢኮኖሚ መናጋት ስላለ አንገሩ እንዳለ ይገባናል። ግን ያንን ዩናይት ማድረግ የሚቻለው የኢኮኖሚ ለውጥ በማምጣት እንጂ አንዳችንና አንዳችን በማነሳሳት ስላልሆነ ዳናልድ ትራምፕ አይዲያ ይወድቃል ብዬ ገምታለሁ።
እሺ፣ እንግዲህ ለሁለታችሁም አንዳንድ ጥያቄ ልጠይቅ ካለን ሰዓት አንጻር ነው ካለን ሰዓት አንጻር ለሁለታችሁም አንዳንድ ጥያቄ ልጠይቃችሁ። የሁለቱ የፕሬዚዳንት ተመራጮች እጩ ተወዳዳሪዎች እንግዲህ ማሸነፋቸውን በዚህ ምሽት የምናውቀው ይሆናል። ሁለቱም ካሸነፉ በኋላ ለኢትዮጵያ የሚፈይድላት ምንድን ነው? በሁለታችሁም በኩል እንግዲህ ለሀገራችን ነው ዞሮ ዞሮ ጥቅማችንን ነው የምናስበው እና ምንድን
መጀመር እኔ እንድጀምር ከፈቀድሽልኝ ከሲያትል ያዴሳ ነኝ። በእውነቱ ለሀገራችን የሚፈይደው ነገር ብዙ የሀገራችን የሚገኘው ጥቅም የምናገኘው ጥቅም ራሳችን ኢትዮጵያኖች እና የኢትዮጵያን አሜሪካኖች በምናደርጋቸው እንቅስቃሴዎች እና በፎርስ በምናደርገው አክቲቬት በምናደርገው እና ካምፔን በምናደርገው ሊለወጥ ይችላል እንጂ በእውነት የአሜሪካን አድሚኒስትሬሽን ብዙ ጊዜ የኢትዮጵያን ጉዳይ እንደ ራሴ ብለው ይዘው ለውጥ ሊያመጡ ይችላሉ የሚል ግምት የለኝም። ነገር ግን ያም ሆኖ ሂለሪ ክሊንተን ተመርጣ እና ዲሞክራቶች ስልጣን ከያዙ በተቻለው መጠን በሎካል ካሉ የኮንግረሱ እና አባሎቻችን የኢትዮጵያን ጉዳዮች ኢትዮጵያን ሂውማን ራይትስን እና እርዳታን የተመለከተ የሚደረጉ ነገሮች ላይ ጠንካራ
አቶ እንግዲህ አቶ ያደሳ በጣም እናመሰግናለን። አቶ መስፍን አጠር አድርገው ይንገሩን እና ምክንያቱም እነዚህ በውጭ ፖሊሲዎቻቸው ላይ የተዘረዘሩ ጉዳዮችም ጭምር ስለሆኑ እንደ ማጠቃለያ ሁለታችሁም እስካሁን ድረስ ተንታኞች አሁን ባለው ሁኔታ ሂላሪ ክሊንተን 49%፣ እንደዚሁም ዶናልድ ትራምፕ 41% እየመሩ ነው ተብሏል እና እስካሁን እንግዲህ እያየነው እሱን ያለውን ነው እና አቶ መስፍን
ሚዲያውን ይሄ ሊበራል ሚዲያውን አትመልከት።
አቶ መስፍን እሱ ላይ ምን ይላሉ?
እኔ ልንገርሽ፣ አንደኛ ስለ ሀገራችን ጉዳይ ከሆነ በጣም ለአብዛኛው ለእኛ ለኢትዮጵያውያኖች ማስረዳት የሚፈልገው ነገር ካለ ለምሳሌ እኔ በዚች በማሳቹሴትስ በወስተር ከተማ ውስጥ ኢትዮጵያውያኖች በሌሉበት ራሱ ተወዳድሮ ለእጩነት መቅረብ ራሱ ትልቅ ነገር ነው። ማለትም ለልጆቻችን እዚህ ሀገር ውስጥ ያለውን የፖለቲካል ሲስተሙን ውስጥ ሆነን መቀየር እንችላለን እንጂ ከውጭ ሆነን እየጮህን ምንም የምንቀይረው ነገር የለም። በሀገራችን አመለካከት ደግሞ ተመልከቱ፣ ፍሪደም እስካለ ጊዜ ድረስ እኛ የምንፈልገው ልክ እንደዚህ ሀገር ባልተወለድንበት ሀገር መወዳደር፣ ለሴኔትም መሆን ለሎካልም ኤሌክሽን መወዳደር።
አቶ መስፍን እንግዲህ ሰዓታችንም
እንደዛ እንዲሆን ለመመኘት ውስጥ ገብተን መስራት አለብን ብዬ ገምታለሁ።
እሺ፣ በጣም እናመሰግናለን አቶ መስፍን። አቶ ያደሳንም በጣም ነው የምናመሰግነው። ካለን ሰዓት አንጻር ነው ያጣደፍናችሁ፣ በጣም ይቅርታ። ያለን ሰዓት በጣም አጭር ነው።
እንግዲህ መልሰን በፌስቡክ የቀጥታ ስርጭትም መልሰን ሀሳባችሁን ለማምጣት እንሞክራለን። በተለይ ደግሞ ከምርጫ ውጤት በኋላ እንደገና መልሰን ሁለታችሁንም ይዘን ለመቅረብ እንሞክራለን። ለዛሬው ግን ዝግጅታችን በዚህ ይጠናቀቃል። ዛሬ ምሽት ግን የተለየ ፕሮግራሞች አሉን። በምሽቱ 3 ሰዓት መደበኛ ፕሮግራም በምሽቱ እናንተን በጣም እናመሰግናለን። በምሽቱ መደበኛው 3 ሰዓት ፕሮግራም ላይ የምርጫ ዝግጅት ይኖረናል። እንደዚሁም ደግሞ ለሊት ፕሮግራም ይኖረናል። አድማጮቻችን
ቀጥታ ያለውን ውጤት ለማሳወቅ ቪኦኤ በጠቅላላው ቪኦኤ ተዘጋጅቷል እና እባካችሁ ተከታተሉት። ፌስቡክ
አስተያየታችሁንም ስጡን። እናንተም በሁለቱ እጩዎች ላይ ያላችሁን አስተያየት ስጡን እና የምርጫውን ውጤት አብረን የምናየው ይሆናል። ከምርጫው ውጤት በኋላ ደግሞ ዘርዘርና ሰፋ ያሉ ትንታኔዎችን ይዘን እንመለሳለን። ለዛሬው እንግዲህ መስታወት የጋቢና ጉዟችን በዚሁ ተጠናቋል።
መልካም ምሽት እንግዲህ እያለን ለሁለቱም እጩ ተወዳዳሪዎች መልካም እድል፣ መልካም ጊዜ ለእናንተም ይሁን።
በፌስቡክ ቪኦኤ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኘን።
ሲያቀናብርልን የቆየው ዝግጅታችንን ማክቤል ያበሮ ነው። ጉዟችሁ የሰመረ ይሁን።
ስናስተናግዳችሁ ያመሸነውን ረሳሽው ጽዮን ግርማና
ያቁናል ብዬን ብዙ ጊዜ ስማችንን ስለጠራን ነው። መልካም ምሽት ይሁንላችሁ። እንግዲህ መልካም እድል እዚህ
እናመሰግናለን።